ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 6 2011 ዓመተ ምህረት ምሽት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ።
የኮምቦልቻ ጉምሩክ ጽሕፈት ቤት የ46 ሚሊዮን ብር ህገወጥ ንግድ ሸቀጣ ሸቀጥ ያዘ።
የሲጋራና የሺሻ ተጠቃሚ ይሆን ያለው አብዛኛው ወጣት አምራቹ የህብረተሰባችን ክፍል ነው። አምራቹ የህብረተሰባችን ክፍል በእነዚህ ጉዳዮች ላይ ተጠምዶ ሱሰኛ ሆኖ ህብረተሰብ ላይ ሸክም እንዲሆኑ ይሆን ያለው።
የጽህፈት ቤቱ ስራ አስኪያጅ አቶ ሰማን ዳውድ ናቸው። በአብይ ርዕስ ዘገባለን። የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
ቀደም ሲል የገለጽነው በምስራቃዊ አማራ አካባቢዎች የተስፋፋው የኮንትሮባንድ እንቅስቃሴ እንዲሁም ደግሞ ትላንት በቦረና ዞን ሚዮ ወረዳ በኢትዮጵያ መከላከያ አባላት ተተኩሶ ነዋሪዎች በተነገራቸው ጥይት 2 ሙሽሮችና 3 ሰዎች መገደላቸው፣ ፕሬዚዳንት ትራምፕ ምናልባት ለሜክሲኮ ዩናይትድ ስቴትስ አጥር ግንባታ የጠየቁትን ገንዘብ ባያገኙም የስራ ማቆም እንደማይኖር መግለጻቸው በዜና ውስጥ ተካተዋል።
አመሰግናለሁ አዲስ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን።
በምስራቃዊ አማራ አካባቢዎች በኮንትሮባንድ እንቅስቃሴ እየተስፋፋ መሆኑ ተገልጿል። ባለፉት 6 ወራት ብቻ ከ46 ሚሊዮን ብር በላይ የሚገመቱ የተለያዩ ሸቀጣሸቀጥና ቁሳቁሶችን መያዛቸውን የኮምቦልቻ ጉምሩክ ጽሕፈት ቤት አስታውቋል። ከተያዙት ሸቀጦች መካከል ሲጋራ፣ ሺሻና የሺሻ እቃዎች፣ የምግብና መጠጥ ውጤቶች፣ አልባሳትና ሌሎችም እንደሚገኙበት ሪፖርተሮቻችን ዘግበዋል። በመጽሔት ላይ ተጨማሪ ዘገባ ይኖራል። ትናንት በቦረና ዞን ሚዮ ወረዳ በኢትዮጵያ መከላከያ አባላት ተተኩሱ ሲሉ ነዋሪዎች በተነገራቸው ጥይቶች 2 ሙሽሮችና 3 ሰዎች መገደላቸውን ነዋሪዎች ተናግረዋል። የድርጅታቸው ታጣቂዎች በሰላም ከህዝብ ጋር እንዲቀላቀል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጡትን ውሳኔ በመከተል መሆኑ ታውቋል።
በደቡብ ክልል አላባ ቁሊቶ ከተማ 7 የፕሮቴስታንት አብያተ ክርስቲያን አውድመዋል ያላቸውን ከ40 በላይ ግለሰቦች ፖሊስ ማሰሩን አስታውቋል። በሃይማኖት መካከል ግጭት በመፍጠር አካባቢውን ለማወቅ ሆን ተብሎ ታቅዶ የተፈጸመ ነው ብሏል ፖሊስ። አብያተ ክርስቲያኑን መልሶ ለማቋቋም እንቅስቃሴ የተጀመረ መሆኑ የታወቀ ሲሆን የከተማው ህዝብ የጎለበተ አብሮ የመኖር እሴት ያለው ነው ያሉ የከተማይቱ ነዋሪዎች በሃይማኖትና በማንነት ግጭት ውስጥ እንደማይገባ ህዝቡ ተናግረዋል። በመጽሔት ተጨማሪ ዘገባ አለን።
የኢትዮጵያው ጠቅላይ ፍርድ ቤት አቶ ኢሳያስ ዳኛው ከእስር እንዲለቀቁ ትዕዛዝ መስጠቱን የኢትዮጵያ መገናኛ ብዙሃን ዘገቡ። ፍርድ ቤቱ ቀደም ሲል እስረኛው በ100,000 ብር ዋስትና እንዲለቀቁ አዞ እንደነበር፣ ነገር ግን ፍርዱ በይግባኝ ታግዶ እንደቆየ አሁን የቀደመው ብይን ተግባራዊ መሆኑን ነው ትናንት መወሰኑንም ዘገባዎች ያመለከቱት። ጠቅላይ አቃቤ ሕግ ይግባኝ ጠይቆ ፍርድ ቤቱ 10 ቀን እንደፈቀደ ታውቋል።
የሶማሊያ መንግስት ለውጭ አገር የከርሰ ምድር ዘይት ብዝበዛና ልማት ኩባንያዎች በዚህ በያዝነው ዓመት የዘይት ፍለጋ ፈቃድ ለመስጠት ዝግጁ መሆኑን አስታወቀ። ተቃዋሚዎች ግን ዘርፉን የሚገዛ ሕግ ሥራ ላይ እስኪውል ድረስ ፈቃዱ እንዲዘገይ ይፈልጋሉ። የሶማሊያ መንግስት ባቀደው መሠረት ፈቃዱን የሚሰጥ ከሆነ የዘይት ፍለጋው በጋራድና ኪስማዮ ከተሞች መካከል የሚካሄድ እንደሚሆንም ታውቋል። በከርሰ ምድር ዘይት ፍለጋው ላይ ለመሰማራት የሚሹ የውጭ ሀገሮች ኩባንያዎች ጥያቄዎቻቸውን በ9 ወራት ማለትም በአውሮፓ የዘመን አቆጣጠር እስከ መጪው ማርች 7 እንዲያቀርቡና መልሱንም ወዲያው እንደሚያገኙ የሶማሊያ መንግስት አስታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት የገንዘብ ወጪ ክርክር አብቅቶ የፌዴራል መስሪያ ቤቶች ከፊታችን አርብ ጀምሮ ዳግመኛ እንዳይዘጉ የሚያደርገውን ሰነድ ይፈርማሉ ተብሎ እንደሚጠበቅ ተገለጠ። የምክር ቤት አባላቱ በትናንት ሁለት ምንም እንኳን ፕሬዝዳንቱ የጠየቁትን 5.7 ቢሊዮን ዶላር ባይፈቅድም አነስተኛ ገንዘብ እንደሚፈቅዱ በመሰረተ ሐሳብ መስማማታቸው ይታወሳል። ፕሬዝዳንቱ ትናንት በተናገሩት ቃል ያን ስምምነት ባይቀበሉትና ባይወዱትም መስሪያ ቤቶቹ ዳግመኛ እንዲዘጉ ግን አላደርግም ብለዋል። ፕሬዝዳንቱ ሰነዱን ይፈርሙ አይፈርሙ መናገር የሚቻለው ምክር ቤቱ የሚሰጠውን የገንዘብ አቅም ካየን በኋላ ይሆናል ሲሉ የዋይት ሃውስ አፈቀላጤዋ ሳራ ሳንደርስ ትናንትናውኑ መናገራቸው ይታወሳል። ባለፈው ጊዜ ፌደራል መስሪያ ቤቶች በከፊል ተዘግተው የቆዩት ለ35 ቀናት መሆኑ አይዘነጋም።
የቬኔዙዌላው የፖለቲካ ቀውስ ዩናይትድ ስቴትስንና ሩሲያን እያፋጠጠ ነው። ዩናይትድ ስቴትስ በላቲን አሜሪካ ሀገሮች የውስጥ ጉዳይ ጣልቃ እየገባች ነው ስትል ሞስኮ ተከሳለች። የቬኔዙዌላ ዜጎች ግን የተለየ አስተያየት አላቸው። ኢጎር ሲካኔንካ ከዋሽንግተን ያጠናቀረው ዘገባ አለ። እንደዚሁም አልቫሮ አልጌራ ከካራካስ ዘግቧል። ሁለቱ ያጠናቀሩትን ዘገባ ሰለሞን ክፍሌ ጨምቆ ያቀርበዋል።
ዩናይትድ ስቴትስ እና ሌሎች በርካታ ሀገሮች ሕገ ወጥ ሲሉ ጠርተው ዕውቅና የሰጡት ለተቃዋሚው መሪ ለሁዋን ጉዌዶ ቢሆንም የክሬምሊን ባለሥልጣናትና የሩሲያ መንግሥት መገናኛ ብዙሃን ግን የቬኔዙዌላ ሕጋዊ ፕሬዝደንት ናቸው የሚሉት ኒኮላስ ማዱሮን ነው። የሩሲያ መገናኛ ብዙሃን ጸረ ማዱሮ ሰልፈኞችን በዩናይትድ ስቴትስ ገፋፊነት የወጡ ጽንፈኞች ሲሉ ጠርተዋቸዋል። ካራካስ ከተማ አውራ መንገዶች ላይ የወጡ የቬኔዙዌላ ዜጎች ግን ተቃውሞው ከረጅም ጊዜ የድህነት ኑሮ በኋላ የተቀሰቀሰ አገር በቀል እንቅስቃሴ መሆኑን ይናገራሉ። በማዱሮ ሶሻሊስት ብልሹ አስተዳደርና ሙስና ሳቢያ መባባሱንም ያስረዳሉ። የሩሲያ መንግሥትና የክሬምሊን ደጋፊ ታዛቢዎች የቬኔዙዌላውን የጎዳና ተቃውሞ የሚያነጻጽሩት በቅርቡ በሊቢያና ኡክራይን ከተካሄዱ ሕዝባዊ ዐመጾች ጋር ነው። ለዚህም ዩናይትድ ስቴትስ የምትቃወማቸውን መንግሥታት ለመጣል የምታደርገው ሌላ ሙከራ ነው ሲሉ ይከሳሉ። የሩሲያው ውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ዩናይትድ ስቴትስ የማይስማሟትን መንግሥታት ለመገልበጥ በምታደርገው ሙከራ ቀጥላለች፣ ይህም በላቲን አሜሪካና ሌሎች የዓለም ሀገሮች ቅድሚያ ሰጥታ የምታከናውናቸው ተግባራት ናቸው ብለዋል ሴርጌ ላቭሮቭ። በቬኔዙዌላ ቢሊዮኖች ዶላር ያፈሰሰው ክሬምሊን ፕሬዚደንት ኒኮላስ ማዱሮን መርዳቱን ቀጥሏል። ሁኔታውን በማባባስ ዋሽንግተንን ይከሳል። በጽንፈኝነት የሚወነጅላቸው የቬኔዙዌላ የተቃውሞ ሰልፈኞች ግን የሁከቱ ምክንያት በዋጋ ንረት ሳቢያ ስጋ ከሀገሪቱ ጠፍቷል፣ ይህም ከዚህ ቀደም ታይቶ ያልታወቀ ነገር ነው ብለዋል። በአንድ ወቅት በላቲን አሜሪካ ሀብታም የነበረችውን ቬኔዙዌላን ዛሬ ለድህነት ያበቃት የማዱሮ ሶሻሊስት አስተዳደር ነው ሲሉም ያስረዳሉ።
በዩናይትድ ስቴትስና በፖላንድ የተስተናገደና በመካከለኛው ምስራቅ ላይ ያተኮረ አንድ ዓለም አቀፍ ጉባኤ ትናንት ረቡዕ ዋርሶ ውስጥ ተካሄደ። ይህ ጉባኤ ስለምን ጉዳይ እንደሚነጋገር ግልጽ የሆነ ፕሮግራም ስለሌለ ብዙዎችን ጥርጣሬ ውስጥ ከቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ባለ አስተያየታቸው የጉባኤው ትኩረት ኢራን መሆኗን ተናግረው ነበር። አዘጋጆች ግን አጀንዳውን ሰፋ በማድረግ በእስራኤልና በፍልስጤማውያኑ ዝግብ ዙሪያ እንዲሁም ሶሪያና የመንን እንደሚያካትት ተናግረዋል።
የሳዑዲ አረቢያው አልጋወራሽ ልዑል ሙሐመድ ቢን ሳልማን የፊታችን ቅዳሜ ፓኪስታንን ለመጀመሪያ ጊዜ ይጎበኛሉ። ያኔም ግምቱ 20 ቢሊዮን የሆነ የመዋለ ነዋይ ስምምነት ይፋ እንደሚያደርጉ አንድ ከፍተኛ ባለሥልጣን ለቪኦኤ ገልጸዋል። ይህ ያልተጠበቀ የሳዑዲ አረቢያ መዋዕለ ንዋይ ፍሰት በጠቅላይ ሚኒስትሩ ኢምራን ኻን አመለካከት በኢኮኖሚ ቀውስ የተወጠረውን የፓኪስታን መንግሥት ካዝና ዳጎስ የሚያደርግ መሆኑ ተገልጿል። ከዚህም ሌላ ይህ የሳዑዲ አረቢያ መነሳሳት ሌሎች ዓለም አቀፍ መዋዕለ ንዋይ አፍሳሾች ፊታቸውን ወደ ፓኪስታን እንዲመልሱም ያበረታታል ተብሏል። ለዜና የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ የካቲት 6 2011 ምሽት ፕሮግራም ነው።
ሜሪላንድ ላይ የተቋቋመው የኢትዮ አሜሪካውያን የንግድ ምክር ቤት የፊታችን እሁድ የምረቃ ጉባኤውን ያካሂዳል።
ሁለተኛው ዓላማችን ችግሮችን ባይኖሩም እንኳን ሁሉም የንግድ ድርጅቶች የበለጠ ውጤታማና ትርፋማ ሆነው የሚያድጉበትን የሚስፋፉበትን መንገድ ለመቀየስ ጭምር ነው።
ትልቁ ነገር አንድነታችን ነው። ቀጥሎ ደግሞ ጥንካሬያችን በገቨርንመንት በኩል ያለው ነገር ተሰሚነት የመኖር ኃይል ይኖራል።
የንግድ ምክር ቤቱ ግዛዊ ቦርድ ፕሬዝዳንት አቶ አወቀ ስመወርቅና የሂሳብ ኃላፊዋ ወይዘሮ ሰላማዊ ተፈራ ናቸው የተሰሙት።
በምሽቱ ዝግጅት ይዘናል፣ ተከታተሉን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በምስራቃዊ አማራ አካባቢዎች የኮንትሮባንድ እንቅስቃሴ የተስፋፋ መሆኑ ተገልጧል። ባለፉት 6 ወራት ብቻ ከ46 ሚሊዮን ብር በላይ የሚገመቱ የተለያዩ ሸቀጣ ሸቀጥና ቁሳቁሶች መያዙን የኮምቦልቻ ጉምሩክ ጽፈት ቤት አስታውቋል። ከተያዙት ሸቀጦች መካከል ሲጋራ፣ ሺሻና የሺሻ እቃዎች፣ የምግብና መጠጥ ውጤቶች፣ አልባሳትና ሌሎችም እንደሚገኙበት ሪፖርተራችን መስፍን አራጌ ከደሴ ዘግቧል።
ለወትሮ ከውጭ ሀገራት ጋር ቀጥተኛ የድንበር ግንኙነት የሌለው ምስራቃዊ የአማራ ክፍል በኮንትሮባንድ ንግድ መተላለፊያነት እምብዛም የተጋነነ ስም አልነበረውም። አሁን ግን በስድስት ወራት ብቻ በአንድ አመት ከሚመዘገበው በጥፍ የጨመረ ቁሳቁሶች በኮንትሮባንድ ተይዘዋል። ከኮምቦልቻ ጉምሩክ ቅርንጫፍ ጽህፈት ቤት የተገኘው መረጃ እንደሚያመለክተው በስድስት ወራት ብቻ የተያዙት ቁሳቁሶች ባለፈው በጀት ዓመት በአስራ ሁለት ወራት ውስጥ ከተያዘው በሀያ አንድ ሚሊዮን ብር ብልጫ አለው። አብላጫውን ቁጥር የሚይዘው ለጉዳት የሚዳርጉ ሱስ አስያዥ የሲጋራና የሺሻ ቁሳቁሶች መሆናቸው ደግሞ ችግሩን ውስብስብና አሳሳቢ ያደርገዋል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ አቶ ሰማን ዳውድ
አካባቢያችን ባለው ነባራዊ ሁኔታ የሲጋራና የሺሻ ተጠቃሚ ይሆን ያለው አብዛኛው ወጣት አምራቹ የህብረተሰባችን ክፍል ነው። አምራቹ የህብረተሰባችን ክፍል በእነዚህ ጉዳዮች ላይ ተጠምዶ ሱሰኛ ሆኖ ህብረተሰብ ላይ ሸክም እንዲሆኑ ይሆን ያለው።
ኮንትሮባንድ ምክንያታዊ ትውልድ እንዳይፈጠር፣ አገራዊ መረጋጋት እውን እንዳይሆን ድብቅ ዓላማ ያነገቡ የጸረ ሰላም ኃይሎች የገቢ ምንጭ እንደሆነም አክለው ያስረዳሉ።
አንዳንድ ጥናቶች እንደሚያመለክቱት አሁን ለኢትዮጵያዊ አከፋፋይ ኮንትሮባንድ የሚደርሰው በነፃ ከውጭ ይመጣል። በነፃ ከመጣ በኋላ ምንድን ነው ኢትዮጵያ ውስጥ ያለው የኮንትሮባንድ አከፋፋይ ለሚቀጥለው አካል ሲያስተላልፍ ግማሽ ያስከፍለዋል። ሶስተኛው ወገን ደግሞ ምን ያደርጋል? ሙሉ አስከፍሎ ነው ለሌሎች የሚያከፋፍለው። ከዛ በኋላ ምን ይሆናል? ይቺው ገንዘብ ሶስተኛው ሰው እየሰበሰበና የራሱን ትርፍ አስቀምጦ ወደ ሁለተኛው ሰው ሲያስተላልፍ ምንድነው የነበረበት እንዳ ሙሉ ይከፍላል። ሁለተኛው ሰው ምን ያደርጋል? ሰቦርድ ያለው ያቺን ገንዘብ የራሱን ድርሻ ያስቀረና ወደ ውጭ የምትወጣዋን ከዚህ ከሀገር ውስጥ ከብላክ ማርኬት ወደ ዶላር ትቀየራለች። ወደ ዶላር ትቀየርና ያቺ ዶላር ትወጣለች ማለት ነው። አየው ምን ያክል የነዚህ ሰዎች የፋይናንስ ምንጭ ነው የሚባለው ዝም ብሎ አይደለም።
የቅርንጫፍ ጽህፈት ቤቱ ሪፖርት እንደሚያስረዳው ከሲጋራና ሺሻ ምርቶች በተጨማሪ ጊዜያቸው ያለፈባቸው የምግብና መጠጥ ውጤቶች በስፋት ተይዘዋል። ሆኖም የቁጥጥሩን መረብ አልፈው ወደ ህዝብ የሚገቡት ምግብና መጠጦች በትውልድ ጤና ላይ ተጽዕኖ እያሳደሩ መሆናቸው ይነገራል። ላልተለመዱ በሽታዎች መስፋፋት መንስኤ ከሚሆኑ ምክንያቶች ውስጥ አንዱ ሊሆን እንደሚችልም በወሎ ዩኒቨርሲቲ የውስጥ ደዌ ህክምና ትምህርት ክፍል ረዳት ፕሮፌሰር እና የውስጥ ደዌ ህክምና ስፔሻሊስቱ ዶክተር እሸቱ ሰይድ ያስረዳሉ።
ተላላፊ ያልሆኑ በሽታዎች የምንላቸው እንደ ደም ግፊት እንዲሁም ደግሞ በሁሉ ሁኔታ እየተገኙ ያሉ አንዳንድ የካንሰር አይነቶችን አግባብ ከሌላቸው የምግብ ሆነ የመጠጥ እንዲሁም የመድኃኒት ይዞታዎች ጋር ተያይዘው ሊከሰቱ የሚችሉበት ሁኔታ አለ። በተለያዩ ኬሚካል ሂደት የሚፈጠር ጊዜያዊ የሆነ መርዛማ የሆነ ባህሪ ሊፈጥሩ ስለሚችሉ የምግብነት፣ የመጠጥነት፣ ኢቨን የመድኃኒትነት ይዘት ያላቸው ነገሮች በሙሉ ጊዜያዊ የሆነ መመረዝ ሊያመጡ ይችላሉ።
ህጋዊ የንግድ ፈቃድ ይዘው ህጋዊነታቸውን በሽፋንነት በመጠቀም በህገወጥ ንግድ እንቅስቃሴ ላይ የሚሰማሩም እንዳሉ ስራ አስኪያጁ ማሳያ ያጣቅሳሉ።
አስመጭ ነው፣ እኛ መረጃ ደረሰንና ተያዘ ግለሰቡ እኔ በህጋዊ መንገድ ወደ ሀገር ያስገባሁት ነው፣ ህጋዊ ዲክላራሲዮን ያለኝ ሰነድ ያለኝ ሰው ነኝ፣ ስለዚህ እቃ ሊያዝ አይገባም፣ ለምን ያዛችሁት ብሎ ሟከር እያሉ ከዛ በኋላ አለኝ የሚሉትን ወደ ሀገር ውስጥ ያስገቡበትን ሰነድ አቀረቡ። እነዚያ ሰነዶች ስንመረምር በህገ መንግስት ያስገቡት ምርት ጋር በሞዴልም ተመሳሳይ ነው፣ በስደት ሀገርም ተመሳሳይ ነው። ስለዚህ ምርመራ ስናካሄድ 2017 ዘጠነኛ ወር ላይ እቃውን አስገብተዋል ወደ ሀገር ውስጥ ገቡ። ሰው የዚህ እቃ የስርት ዘመን ከ2017 ዘጠነኛ ወር በፊት ነው የሚሆነው። እቃው ላይ ያሉትን ሌብሊንጎች ስናይ ይህንን አብረን አይተናል። ስለዚህ የዚህ እቃ የስርት ዘመን መቼ ነው የሚለውን ቼክ አረግ። ቼክ ስናደርግ ምንድነው የተገኘው? ሰውየው አስገባሁት ያለው እቃ ዘጠነኛ ወር 2017 ነው። የእቃው ፕሮዳክሽን ዴት አሁን ደግሞ የተያዘው እቃ ስድስተኛው ወር 2018 ነው። እቃው ከመመረቱ ከስድስት ወር በፊት ነው ማለት ነው የመጣው። እቃው ከመመንዴት እቃ ያተመረተ እቃ ነው ወደ ሀገር ውስጥ ይገባል።
ህገወጥ ንግድ ህጋዊ ነጋዴዎችን ከገበያ እያስወጣ አገራዊ ጥቅሙን እየጎዳ የህዝብ ጥያቄዎች ምላሽ እንዳያገኙ ምክንያት ስለሆነ ሁሉም ሊከላከለው ይገባል ሲሉ ስራ አስኪያጁ ጥሪ አስተላልፈዋል። የባለ ድርሻ አካላት የተቀናጀ ስራ ለመኖር በህግ አስፈጻሚው ላይ የሚስተዋለው ቁርጠኝነትና የስነ ምግባር ችግር በቀጠናው እየተንሰራፋ ላለው ህገወጥ ንግድ ምክንያት ነው የሚሉት ደግሞ የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም ልጃለም ናቸው። ምክንያቱን ለይቶ ማውጣት ከተቻለ መፍትሄ ለመውሰድ ምን አቃተ? ኮሚሽነሩ ምላሽ አላቸው።
በአንድ ተቋም የሚፈጸም ራሱን የቻለ ኢንስቲትዩሽናል የሆነ ተቋም ለመኖሩ አንድ ችግር ነው። ምክር ቢሮ አለ፣ ገቢዎችና ጉምሩክ አለ፣ ፌዴራል ፖሊስ አለ፣ የክልል ፖሊስ አለ፣ ሌሎችም የሚመለከታቸው አካላት አሉ። ይሄ በኮሚቴ የሚሰራ ከመሆኑ ጋር ተያይዞ ስራውን ውጤታማ ላለማድረግና የሚታዩ ችግሮችን ላለመፍታት በአንድ ምክንያት መውሰድ ይቻላል። ከዛ ውጭ ግን የተለያዩ እቅዶችን አቅደን ለመስራት እንቅስቃሴ ተሞክሯል። ፕላስ ደግሞ ክልላችን አሁን ያለበት እና የነበረበት የጸጥታ ሁኔታ በራሱ አንድ ኢምፓክት አለው። በሌሎች የጸጥታ ስራዎች፣ በሌሎች የህግ ማስከበር ስራዎችም የመጠመር የጸጥታ ኃይላችን እንዲህ አይነት ሁኔታዎች ይኖራሉ።
ኮንትሮባንድ የተደራጀ ቡድናዊ ሌብነትና ወንጀል በመሆኑ ይህን የተደራጀ ኃይል ለመመከት በተለይ የጸጥታ ኃይሉ በግብአትና በስልጠና መታገዝ እንዳለበት የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ጌትነት ሽፈራው አሳስበዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምፅ መጽሔትን ነው የምትከታተሉት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔ መጽሔቱ ደግሞ ይቀጥላል።
ትናንት በቦረና ዞን ሚኦ ወረዳ በኢትዮጵያ የመከላከያ አባላት ተተኮሱ ሲሉ ነዋሪዎች በተናገሯቸው ጥይቶች ሁለት ሙሽሮችና ሦስት ሰዎች መገደላቸውን ነዋሪዎች ተናግረዋል። በተኩሱ ሌሎች ሁለት ሰዎች ላይ መጠነኛ ጉዳት እንደደረሰባቸው ተገልጿል። የሳሮ ጉቶ ሚኦ ወረዳ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ግድያው መፈጸሙን አምነው ጉዳዩ እየተጣራ መሆኑን ገልጸዋል። ገልሞ ዳዊት ከናይሮቢ ተጨማሪ ይዟል።
ትላንት ምሽት አንድ ሰዓት ተኩል አካባቢ ቦረና ዞን ሚኦ ወረዳ ኢዲሎላ በምትባል ከተማ የኢትዮጵያ መከላከያ ኃይል አባላት በከፈቱት ተኩስ አምስት ሰዎች መገደላቸው ታውቋል። አንድ ስማቸው እንዲጠቀስ ያልፈለጉ የኢዲሎላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል።
በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር። የመከላከያ ኃይልም እዛው በከተማዋ ሰፍሮ ነበር። እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዛው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ የሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የአምስት ሰዎች ሕይወትን ቀጠፉ።
ከተገደሉት አምስት ሰዎች በተጨማሪም ሌሎች ሁለት ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጂዎቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ሙሽሮች ኮቶላ ጀልዴሳና ሚስቱ ጩቅሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ አምስተኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚሁ የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ሙሽራ ኮቶላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል።
አሁን ፉራ ጋልዱ አካንማ ተጄባን ዛራ ንስ ያጊታ ጄባን ትንጅ ዱዋዛ ሲሙ ለጌል
ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው።
እናቴን በጣም አዝናለች መናገር አልችልም አሁን
በተክሱ የሞክሰለ አደጋ የደረሰባቸው ለሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል ነዋሪዎች በከተማዋ የነበሩ የመከላከያ አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ የሚወረዳ ጤና ጣቢያ የጤና ባለሙያ ዳዊት ኩርሙም ይህንኑ ነው የሚያረጋግጡት
እንዴት ጓላ አማ ከሰቱ እንደዚህ ወጥይ ሰፋኒ
እውነት ነው ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው በጊዜ ደርሳ ህክምና ብታገኝ ኖሮ ህይወቷን ማትረፍ እንችል ነበር እነሱ ግን ሁለት ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ
አቶ ሳርጉቴ የሚወረዳ ኮሙኒኬሽን ቢሮ ኃላፊ ናቸው ግድያው በርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጿል
ማሊስ ኩንታዋ ሰበብን አምኩራቲስ ማሊጅ ነው ገንሲታን ለይሮ ድብኑ ኑቀራ ዱራንጂ አጀጂኑ ጉባዩኑ ተፈናሜቱኒ ነቀብየዩ
ይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር የሰጡን መልስ እኛ ከላይ ትዛዝ ተሰጥቶን ነው የሀገር ደህንነት ለመጠበቅ ነው የመጣነው በተለያየ ቦታ ህግ ለማስከበር ስንንቀሳቀስ በሞተር ቢሲክሌት ጉዳት ያደርሱብናል ይሄንን እየተከታተልን በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ እነሱ የሚሉት እንግዲህ ይሄ ነው በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው
አቶ ሳራው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል የአካባቢው ነዋሪዎችም ግድያውን የፈጸሙ ለህግ እስኪቀርቡ የሟቾቹን አስከሬን ከሚወረዳ ጤና ጣቢያ እንዳልወሰዱ አቶ ሳራው ገልጸዋል ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ
ቀደም ሲልም በትናንቱም ዜናችን እንደገለጽነው የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑም ታውቋል። ታጣቂዎቹም በመጪው ሳምንት ከየካቲት 12 እስከ 14 ከፊታችን ማክሰኞ እስከ ሐሙስ ባሉት 3 ቀናት በአባገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጧል። ሙክታር ጀማል ነው ከአዲስ አበባ ዝርዝሩን ይላከለን።
ወደ ተለያዩ 22 ወረዳዎች የሚሰማራው በአባገዳዎች የሚመራው የእርቅ ኮሚቴ እስከ ወረዳ መዋቅር ከተደራጀው ኮሚቴ ጋር በመሆን ለጦር አቀባበል እንደሚያደርግለት ተገልጿል። የኦነግ ሊቀመንበር አቶ ዳውድ ኢብሳም ጦሩ የአባገዳዎችን መመሪያ በመቀበል በሰላም እንዲገባ መመሪያ አስተላልፈዋል።
አምንኩና ማንገረቱም ራተ ሄቦ ፈውራዋን ግድሚሲ ነው እስቲ ነው ወባሲ ደረኒ ነጋ ፈታሊ ከናሲ ዲኤፒስና ዲቦፋ
ሂደቱ በመጨረሻ ደረጃ ላይ ስለደረሰ አሰማራን መረቀልን ብለውን የጠሩኝ እና ስለዚህ እኛ ምን መርቃቸዋለን እና ሰማራቸዋለን ስምሪታቸው እንዲሳካም የኦሮሞ ነጻነት ግንባር ጦር እነሱ በሚሰጡት መመሪያ አገባባቸውንም ሆነ የተጥቃፈታታቸውን እነሱ በሚያስቀምጡት መርህ በመቀበል ወደሚያስተማሩአችሁ መንገድ እንድትሰማሩ ጥሪ አቀርባለሁ። በመንግስት በኩል ሂደቱ በሰላም እንዲጠናቀቅ እየተሰራ መሆኑን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ተወካይ አቶ ሞገስ ኤደኤ በበኩላቸው መንግስት ጦሩን ለመቀበል አስፈላጊውን ዝግጅት ማድረጉንም የተናገሩት
ፈራና ከመስለኝ ማለት ይገልጹታል።
እኛ ይህንን ጦር በመቀበል ወደ ስልጣና አስገብተን ህግና ስርዓቱን በተጠበቀ መንገድ በህገ መንግስቱ ላይ ግንዛቤ አግኝቶ ከህዝብ ጋር በጉልበቱና በእውቀቱ ሰርቶ ኑሮውን እንዲቀጥል ቅድመ ዝግጅት ጨርሰናል።
ዋን እንሻለን
ያቀባበል ሂደቱን በተመለከተ ለመገናኛ ብዙሃን መግለጫ የሰጡት የእርቅ ሂደቱ የቴክኒክ ኮሚቴ ተወካዮች አቶ ጀዋር መሐመድና አቶ በቀለ ገርባ የመከላከያ ሰራዊት መንገዱን በመክፈት ጦሩ በአባገዳዎች እና በሽማግሌዎች እየተመራ ወደ ወረዳዎቹ እየሄደ ይመዘገባል ከዛ ወደ ተዘጋጀለት ስፍራ እንዲያመራ ይደረጋል ብለዋል። አቶ ጀዋር በማከልም ይህን ለማሳካት ከመከላከያ ሚኒስቴር ጋርም ስምምነት ላይ መደረሱን ተናግረዋል።
አላሁን ድረቱ ኮሬ ዳብነ ድራ ኮሬን አስራኤል ገሙጅራ ከአስራኤል ገሙሱን ዳቂያችን ወዲገዳ ዲዲ መንግዶት
እስከ ወረዳ ማዋቅር ድረስ ኮሚቴ አቋቁመናል። ከዚህ የሚላከው ኮሚቴ እታች ካለው ኮሚቴ ጋር ተዋቅሮ ከአባገዳዎችና ሽማግሌዎች ጋር በመጣመር አብሮ ይሰራል። ከዚህ የሚሄደው ኮሚቴ ደግሞ ራሱን የቻለ ድብዳቤ ስሙንና መታወቂያውን የሚገልጽ አንድ ላይ ተያይዞ አብሮት ይላካል።
ወሪዴ ሙንዱምቱ ጣሊያ ኦሪጂናል መቃይታኒ ከን መታወቃ ተካው መይሳይታኒ ወጂን ወፈካስ ቀበተኒ እንደበል
የኦሮሞ ነጻነት ግንባር ተዋጊዎች ከየካቲት 12 እስከ የካቲት 14 ድረስ በተዘጋጀላቸው ቦታ የሚመዘገቡና አቀባበል እንደሚደረግላቸው አቶ በቀለ ገርባ ተናግረዋል። ህዝቡም ልጆቹን በሰላምና በፍቅር እንዲቀበል ኮሚቴውን በመወከል ጥሪ አቀርበዋል።
ዮሌኩን ዮካን ወራንኩን አካ ወራና ቦጂ አመት ሰልፍና ደካ ገሉ ድንበርባል።
ይህ ጦር እንደ ተማረከ ወታደር በውርደት እንዲገባ አንፈልግም። ማንንም ቢሆን ማንንም በዚህ መንገድ አቀባበል የሚያደርግ ከሆነ እኛ አንቀበልም። ወደ ሀገር መግባት፣ ከቤተሰብ ጋር መቀላቀል፣ ከህዝብ ጋር መገናኘት መልካም ነው ብለን እናስባለን። ማንንም በውርደት እንዲያስተናግዳቸው አንፈልግም። ለኛ ብለው ነው እዛ ጫካ ያሉት። ለዚህ ህዝብ ብለው ለዚህ ነው በዚህ መልኩ እነሱን መቀበል የፈለግነው።
ሙጄ ተረከነ በከተለ ገንጅረሙ
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ተከታዩ ዘገባ ወደ ደቡብ ክልል ይወስደናል። በሐላባ ቁልቶ ከተማ ሰባት የፕሮቴስታንት አብያተ ክርስቲያን አውድመዋል ያላቸውን ከአርባ በላይ ሰዎች ፖሊስ ይዞ አስሯል። በሃይማኖት መካከል ግጭት በመፍጠር አካባቢውን ለማወክ ሆን ተብሎ ታቅዶ የተፈጸመ አድራጎት ነው ብሏል ፖሊስ። አብያተ ክርስቲያኑን መልሶ ለማቋቋም እንቅስቃሴ መጀመሩ ታውቋል። ዮናታን ዘብሪዮስ ከሐዋሳ ተከታዩን ዘግቧል።
የሐላባ ዞን ሰላምነት ከመምሪያ ኃላፊ አቶ አለሞሎ ብሶ እንዳሉት ፖሊስ በወንጀሉ ተሳትፏል ያላቸውን ከአርባ በላይ ግለሰቦችን በቁጥጥር ስር አውሏል።
መርማሪ ቲም አዋቅረናል። ከአቃቤ ፖሊስ ከምርመራ ክፍል ኃላፊዎች የዞኑ ፖሊስ ምርመራ ቡድን፣ ያ ቡድን ከሁሉም እምነት ተከታዮች የተውጣጣ ነው። ከፕሮቴስታንት፣ ከኦርቶዶክስ፣ ከሙስሊሙም ጭምር። ያ የምርመራ ቲም ዛሬም ድረስ እያጣራ ያለበት ሁኔታ አለ። ከትላንት ጀምሮ ወንጀለኛና ይህንን ነገር የጠነሰሱና ይህንን የእውቀት ብጥልቅ በወጣቱ ለማስፈጸም የሞከሩ ሰዎችን የመለያ ስራ ተሰርቷል። አንዱ ለሶስት ብቻ ይቀራል እንጂ ዋና ዋናዎቹን አግኝተን በቁጥጥር ስር አውለናል።
በዱራሜ ከተማ መስጂድ ላይ ጥቃት ደርሷል፣ ሼኩም ተገድሏል የሚል የተሳሳተ መረጃ ተከትሎ የተፈጸመ ጥቃት መሆኑን ነው ያብራሩት። በዚህ ምክንያትም በከተማ የሚገኙ ሰባት የፕሮቴስታንት ቤተክርስቲያኖችና የማምለኪያ ስፍራዎች እንዲሁም ቁሳቁሶች በተደራጀ ሁኔታ የመቃጠል የማፍረስና የመሰባበር ወንጀል ተፈጽሞባቸዋል። የግል ጥቅም ለማግኘት ሲሉ በሃይማኖት መካከል ግጭት በመፍጠር ሆነ ተብሎ ታቅዶ የተፈጸመ ሴራ ነው ብሏል። የከተማ ማህበረሰብ ወንጀል ሰርቷል ብሎ የሚጠረጥሩትን ግለሰብ ለፖሊስ በመጠቆም ሐላባ ቁልቱን ወደምትታወቅበት መከባበርና ፍቅሯ እንዲመለሱም ኃላፊው ጠይቀዋል።
እነዚህ ላይ የተሳተፉ አካላት ከህዝብ አይደበቅምና አሁን የሚኖሩ በህዝብ ውስጥ ስለሆነ መንግስት በሚወስደው እርምጃ ትልቅ ግብአት ሊሆኑና ትግል ሊያደርጉ ይገባል። ለራሱ ሰላም ህዝብ ዘብ ሊቆም ይገባል የሚል ሀሳብ ነው የሚኖረኝ። ለኔ
የከተማ ነዋሪ አቶ ኡስማን ከድር በበኩላቸው ያልተገባ ጥቅም የሚፈልጉ ግለሰቦች በህዝብ መካከል ልዩነት ለመፍጠር የፈጠሩት ችግር ነው ብሏል። አሁን ህዝቡ ችግሩን ለመፍታት በጋራ እንቅስቃሴ እያደረገ መሆኑን ተናግሯል። ወጣቶች የፖለቲካ ፍላጎት ይዘው ውከት ለመፍጠር የሚሯሯጡ ግለሰቦች መጠቀሚያ ከመሆን ራሳቸውን እንዲጠብቁና ምክንያታዊ መሆን አለባቸው ብሏል አቶ ኡስማን።
ያ ከተማው ህዝብ ሰላም እንዲኖር አንደኛ ማድረግ ያለበት ልጆቹ ለእንደዚህ አይነት ለፖለቲካ አጀንዳ እንዳይ ሰለቡ በጥንቃቄ መምከር አለበት፣ መያዝ አለበት። አንደኛ ልጆቹን፣ ሁለተኛ በዚህ አጀንዳ ሊሳተፉ የሚችሉ ሰዎችን ከአሁን በኋላ እንደዚህ አይነት ነገር እንዳይደገም። ቀድሞ ሐላባ የፍቅር ከተማ ናት። ቤተ ክርስቲያን ሲገነባ ሙስሊሙ አብሮ ሲገነባ የመጣበትና መስጊድ ሲገነባ ክርስቲያኑ አብሮ ሲገነባ የመጣበትን እሴት ሊያጠፉ የሚችሉ አካላትን ሳይደብቅ በግልጽ ሊታገልና በመጠቆም
ስማቸው እንዲገለጽ ያልፈለጉ የከተማ ነዋሪ ህዝቡን የማይወክሉ ውስን ግለሰቡ ሰዎች በማህበራዊ ሚዲያ ያሰራጩት ፕሮፓጋንዳ ያስከትለው ግጭት መሆኑን ገልጸው መልሶ ለማቋቋም በሁሉም የከተማው ህብረተሰብ እንቅስቃሴ የተደረገ መሆኑን ተናግሯል። የከተማው ህዝብ የጎለበተ አብሮ የሚኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማ ነዋሪዎች ተናግሯል።
ይህን ጉዳይ የብሔር መልክ የሚያስይዘው ምንም ጉዳይ የለም። ባለድርሻ አካል ህዝቡን እያወያየ ነው። ህዝቡ ሰላማዊ እሴቱን ለምን መጠበቅ አቃተው ተሳነው እንዴትስ ነው ለቀጣይ የሚኬደው የሚለው ላይ ሁሉም ባለድርሻ አካላት ውይይት ተደርጎ ህዝቡ ያነሳቸውን ጥያቄዎች አስተዳዳሪዋ እየመለሰች ሞ የህዝቡን አብሮነት የመቻቻል የማይጎዳው እና ድንገተኛና የጥቂት ሰዎች ህልም እንደሆነ ነው የተገለጸው። ህብረተሰቡም ይህን በደንብ ነው የሚያወግዘው፣ ወጣቱም ይህን ያወግዛል።
ችግሩን ለመፍታት ከሚደረገው ጥረት ጎን ለጎን የወደሙ ቤተክርስቲያናትን መልሶ ለማቋቋም ግብረ ኃይል ተሰይሟል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። አሁን ከምሽቱ 3 ሰዓት ተኩል ነው ቅጩ ላይ በስቱዲዮአችን ሰዓት አቆጣጠር አዲስ አበባ ላይ። በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው።
የሁለተኛው አጋማሽ መደበኛ ፕሮግራሞች ይከተላሉ። የመጀመሪያው ቅንብር ወቅታዊ ነው። በሐረር ከተማ ጁገል ሆስፒታል ውስጥ በትናንትናው ዕለት በራስ መኮንን ሐውልት ላይ የደረሰው አደጋ ታስቦበት የተፈጸመ አይደለም ተብሏል። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር አውሎ ምርመራ እያደረገ መሆኑንም ገልጧል። ሐውልቱን ቀድሞ ወደ ነበረበት ለመመለስ የባለሙያዎች ጥናት እንደሚደረግም ተነግሯል። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
በሐረር ከተማ በተለምዶ ጀጉላ ተብሎ በሚጠራው ሆስፒታል ውስጥ የሚገኘው የራስ መኮንን ሐውልት በትላንትናው ዕለት 11 ሰዓት አካባቢ ሆስፒታል ውስጥ ገብቶ በነበረ ከባድ የጭነት መኪና ተገጭቶ የመፍረስ አደጋ ደርሶበታል። ሐውልቱ አዲስ አበባ በተለምዶ 70 ደረጃ በሚባለው አካባቢ እንደሚገኘው ሌላኛው የራስ መኮንን ሐውልት ከደረት በላይ ነሐስ ሲሆን ስማቸው የተጻፈበት ውቅር ደግሞ ከሲሚንቶና ኮንክሪት የተሰራ ነው። ድርጊቱን የፈጸመው ተጠርጣሪና ተሽከርካሪው በቁጥጥር ስር ውለው ምርመራ እየተደረገ መሆኑን የተናገሩት የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኢንስፔክተር ረምዚ ሱልጣን እስካሁን ባለው የምርመራ ደረጃ ድርጊቱ በስህተት የተፈጸመ ነው ብለው እንደሚያምኑ ገልጸዋል።
ያዩትን ፐርሰናሊ እንዳንድ ባለሙያም ሳይው በግልጽ አክሲደንት ነው። ወቅቱ ደግሞ የነበረው ሁኔታ ሲቹዌሽን ምንድነው? ሪፈር የተባለ ታማሚ ነበረ። ቶሎ በቃ ሪፈር ወደ ተባለበት ቦታ ለመውሰድ በመቻኮል ወደ ኋላ ብዙ ሲሄድ ነው። ግቢው በጣም ጠባብ ነው። ትንሽ ግቢ ውስጥ ያ ነገር ሆነ።
ሐውልቱ ላይ የደረሰው ጉዳት ኢምንት ነው ያሉት ኢንስፔክተር ረምዚ ሐውልቱና ኮንክሪቱ የተገጣጠሙበት ቦታ ከመላቀቁ በስተቀር የመጣመምም ሆነ የጭረት ምልክት የለም ብለዋል። ሐውልቱ ቀድሞ ወደነበረበት ለመመለስ የሚመለከታቸው ሁሉ የተካተቱበት ኮሚቴ መዋቀሩንም ኢንስፔክተር ረምዚ ጨምረው ተናግረዋል።
በተለይ የሶሻል ሚዲያ ላይ የሆነ ያለው ነገር ሰው በተሳሳተ መረጃ እንትን እንዳይ ከባለሙያው ውጪ ኮሚቴ ተዋቅሮ የህዝብ ረተብ ያክ የሚመስል ማለት የሚደርስበትን ነገር የሚያርፍበትን ቦታ በግልጽ እንትን ለማለት ኮሚቴ ፎርም እየተደረገ ነው። ከማህበረሰቡ የተወጣጠ በራሱ ሁለተኛ ነገር ደግሞ ከዚህ ከጉዳት አድራሹ ክልሉ ባህልና ስፖርትም ጉዳቱ መጠን በባለሙያዎች ተገምቶ እንደገና ሪሃብሊቴት ለማድረግ ከስተባዮቱበት ሁኔታ ነው የምነግርህ ማለት ነው።
የአጼ ኃይለ ሥላሴ ሐውልት በአፍሪካ ህብረት ግቢ ውስጥ በተመረቀ በቀናት ልዩነት የአባታቸው የራስ መኮንን ሐውልት መፍረሱ በአንዳንዶች ዘንድ ጥርጣሬ ፈጥሮ በተለይም በማህበራዊ ሚዲያ ልዩ ልዩ አስተያየቶች ሲገለጹ ነበር። ኢንስፔክተር ረምዚ ግን ህዝባችን እንዲህ ያለ ባህል የለውም ይላሉ።
የኛ አካባቢ ሰው ሆን ብሎ አጥሮ እንደዚህ አይነት ነገር የሚያደርግ የለም። ዝም ብለን አይደለም፣ እውነት ለመናገር እኔ አሁን በዓለም ደረጃ የሰላምና ስንት እኮ ቤተክርስቲያኖች አሉ የማይሰማበት በዚህ ደረጃ አሁን ቤተክርስቲያኖች እና መስጊዶች በየአካባቢ የሚሰማቸው በጣም ጸያፍ የሆኑ ነገሮች የኢትዮጵያዊነት ባህልን ይሄ እኮ የአንድ ብሔር ጉዳይ አይደለም። ይሄ ጉዳይ ስለዚህ ሐውልት በዛ ደረጃ መውደቅ ተብሎ ከሆነ የሚያሳፍረው አንደኛ እኔም ነው ማንኛችንም ነው የሚያሳፍረው። ሰው ለይቶ አይደለም የሚያሳፍረው ሆን ተብሎ ከሆነ ቤተክርስቲያን መቃጠልም ማፍረስም እኔ አሁን ሕሊና የሌለው ሰው ካልሆነ በስተቀር እኔ አማኝ ባልሆን እንኳን እኔንም ያሳፍረኛል። ለምን እንደ ሰው እንደ ማህበረሰብ ምን ያህል እንደወረድን ነው የሚያሳየው።
ራስ መኮንን የአጼ ኃይለ ሥላሴ አባት ሲሆኑ በአጼ ምኒልክ ዘመን እንደ ውጭ ጉዳይ ሚኒስትር ሆነው ያገለግሉ እንደነበር ይታወቃል። ሐውልታቸው የፈረሰበት የጉላ ሆስፒታል ሐረርጌ በነበሩበት ዘመን የተሰራ እንደሆነ ይነገርለታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አመሰግናለሁ አዲስ። ተከታዩ ዘገባ ከሐረር ወደ አማራ ክልል አገው አዊ ዞን ይወስደናል።
ጣሊያን ኢትዮጵያን ለቆ ከወጣበት ማግስት ጀምሮ እንደ ተቋቋመ የሚነገርለት የሰባት ቤት አገው የዓለም ፈረሰኞች ማህበር በየዓመቱ የሚያካሂደውን የፈረስ ጉግስ ትርኢት ሰሞኑን በአዊ ብሔረሰብ ዞን እንጅባራ ከተማ አካሂዷል። ከ48,000 በላይ አባላት ያሉት ማህበር ይህንን ትርኢት ሲያካሂድ ዘንድሮ ለ79ኛ ጊዜ ነው። የቅዱስ ጊዮርጊስ ጽዋ ሆኖ በ33 መስራች አባላት የተመሰረተው ይህ ማህበር ዛሬ የመረዳጃና የአንድነት ተምሳሌት ሆኗል ይላሉ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቅ ሰሙ ማሞ። አስቴር ምስጋናው ከእንጅባራ ዘግባለች።
በአማራ ክልል ያዊ ብሔረሰብ አስተዳደር ዞን በቀድሞ አጠራሩ የአገው ምድር አውራጃ በመባል ይታወቅ ነበር። አገው ምድር ሲታሰብ ደግሞ ለመጀመሪያ ጊዜ በአካባቢው የሰፈሩት ሰባት ወንድማማች አገዎች ይነሳሉ። እነዚህ ሰባት ወንድማማች ናቸው እንግዲህ ወልደውና ተዋልደው የአገው ህዝቦችን የፈጠሩት። የሰባት ቤት አገዎች ቀድሞም ቢሆን በፈረስ የማረስ ልምድ ነበራቸው። ኋላም ሀገር በጠላት ስትወረር ለጦርነት ሜዳ አዋሉት። ዛሬ በአዊ ብሔረሰብ ዘንድ ፈረስ የሀብትና የጀግንነት መለኪያ ነው። ፈረስ የአንድነትም ተምሳሌት ነው። ምክንያቱም 79 ዓመታትን ያስቆጠረው የፈረሰኞችን ማህበር ለመቀላቀል ፈረስ እንደ አንድ መስፈርት ይጠቀሳልና ይላሉ ለረጅም ጊዜ የማህበሩ አባል የሆኑት አቶ ተሻለ ወርቄ።
ጥጥቅ ማማላት ያስፈልጋል። ፈረስ፣ ቆርጫ፣ የተለያዩ ፈረስቃዎችን ማማላት ቀድሚያ። በሁለተኛ ደረጃ ደግሞ በማህበሩ ስንገባ በማህበሩ ውስጥ ተንኮል ሌላ ነገር ያሰብን መሆን የለብንም። ሌላ ወይ የሰው ገንዘብ ይበላ ከሆነ የቀማ ከሆነ የሰረቀበት ከሆነ ወደ ማህበሩ ሲሳብ ማህበሩ ያን ነገር ካላስተካከለ አይቀበለው።
ባዊ ብሔረሰብ አስተዳደር ዞን በየአመቱ 9 ወረዳዎች በየተራ የፈረስ ጉግስ ትርኢት ያካሂዳሉ። የሚካሄደው ደግሞ በሰባት ቤት አገው የዓለም ፈረሰኞች ማህበር አዘጋጅነት ነው። ዘንድሮ ለ79ኛ ጊዜ የተከበረው በእንጅባራ ከተማ ነው። የሰባት ቤት አገው የፈረሰኞች ማህበር አመሰራረቱ ኢትዮጵያን ከጣሊያን ወረራ ነጻ ማውጣት ጋር ይያያዛል። ማለትም በ1933 ዓመተ ምህረት ነው ታሪኩ የሚጀምረው።
ጣሊያን ሀገራችንን በወረራት ጊዜ በ28 ዓመተ ምህረት በዚያ ጊዜ በነጭ ፈረስ እየተዋጋ ነው አገራችንን እኛን ያስነቀለን ያሰደደን ይሉ ነበር ይባላል፣ ነጮች ሲወጡ ማለት ነው ሲባረሩ። ስለዚህ በዚያ ሰዓት ፈረስ ልክ የአንድነት መግለጫው ያዊ ብሔረሰብ ዞን ብቻ ሳይሆን የኢትዮጵያ ህዝብ በሙሉ የአንድነት መግለጫው።
ያኔ በ33 መስራች አባላት የተመሰረተው የቅዱስ ጊዮርጊስ ጽዋ ማህበር ዛሬ ከ48000 በላይ አባላትን አቅፎ ይዟል። የማህበሩ አባላት ትላንት በጦር ድል የነስተውን የፈረስ ውለታ ለማስታወስ ያቋቋሙት ቢሆንም ዛሬ ግን ይዘቱን ቀይሮ መረዳጃ ማህበር ሆኗል ይላሉ አቶ ተሻለ ወርቄ።
ሰው ሲሞት በፈረስ አጅበን በድኑን ወይም ሬሳውን ወደ ቤተክርስቲያን ወስደን በልቅሶ በጣም ጠቀሜታ ነው። ሙሽራ በማጀብ ለምሳሌ ሙሽራው እና ሙሽራይቱ በመኪና የሚሄዱ ከሆነ በመኪናውና በመኪናው መካከል ሆነን ሆያልን እናጅባለን። በፈረስ የሚሄዱ ከሆነ ደግሞ ልክ ሙሽራውና ሙሽራይቱና ሙሽራውን በጋራ በፈረስ አድርገን እኛ መካከልና መካከል ሆነን መሃል ላይ ሆነን እያጀብነ ሆያልን ወደሚፈልጉት ቦታ እናደርሳቸዋለን። በየወረዳችን አሁን አንዳንድ ልማቶች ሲሰሩ መንገድ ስራ የተለያዩ ስራዎችን ሲሰሩ በጋራ ተደራጅተን ሆብለን ወጠን ስራ ለመስራት ያመቸናል። በማህበሩ ቀን እንነጋገርና ለምሳሌ ጎሪስ ቀን ነው ማህበሩ የምንጠጣው። በዚያ ቀን እንነጋገርና ቀጥታ ወደ ልማቱ በዚህ ቀን እንዲህ ያለ ልማት ስላለ ወጠን ይሄን እንድናለማ ሚል።
ከሰሞኑ በእንጅባራ ከተማ የተከበረው ያው የፈረስ የባህል ፌስቲቫል የሀገር ውስጥና የውጭ ሀገር ጎብኚዎች የተገኙ ሲሆን በቦታው አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞ ተገኝተው ነበር። ፌስቲቫሉ በሀገር አቀፍ ደረጃ አሁን ለሚታየው የፍቅርና የሰላም ተምሳሌት ነው ሲሉ ንግግር አሰምተዋል።
በህዝቦች መካከል ሰላም፣ ፍቅር፣ አብሮነት፣ ትዕግስትና ጨዋነት፣ መቻቻልና ወንድማማችነት የሚንጸባረቅበት እንኳን ለኢትዮጵያውያን ለራሳቸው የውጭ ሀገርም የሚስብ የሚታይና የሚዳሰስ ቅርስ ነው።
በእለቱ በርካታ የኪነ ጥበብ ሰዎች የተገኙ ሲሆን ታዋቂው የባህል ሙዚቀኛ አርቲስት ይሁኔ በላይ የሰባት ቤት አገው የዓለም ፈረሰኞች ማህበር የአምባሳደርነት ማዕረግ ሰጥቶታል።
ያውና ይታያል ያውና ያገው ምድር ሀይቁ ዘንገና አይሰማ ያውና
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን። ወደ ተከታዩ ቅንብር እንለፍ። ኢትዮጵያውያን በአሜሪካ።
ሀበሻ ኪድስ ክለብ
አባባሉ እንግሊዝኛ ቢሆንም በአማርኛ ቃላት የታጀበ በመሆኑ ለትርጓሜ አይከብድም። ግፋቢል ኪድስ የሚለውን ይሆናል መተርጎም የሚኖርብን። ህፃናት ካልን ደግሞ አለቀ ተተረጎመ ማለት ነው። እናም ሀበሻ ህፃናት ክበብ ይሆናል ማለት ነው። ጥሩ። በዚህ ትርጓሜ ከተስማማን ምንድነው ታዲያ ሀበሻ ህፃናት ክበብ የተቋቋመበት ዓላማ? መቼና በማንስ ተመሰረተ? ታሪኩ ባጭሩ እንዲህ ነው። መስፍን ስለሺ የተባሉ የአካባቢያችን ኢትዮጵያዊ ናቸው የሀበሻ ኪድስ ክለብ መስራች።
ሀበሻ ኪድስ ክለብ በ2017 ነው በውስጥ የነበረውና የልጆች ነገር ሸክም አለ ይመጣ 3 ልጆች አሉኝና ብዙ ጊዜ ትምህርት ቤት ይያቸው ሲሄድ ቮለንቲየር ሳረግ ምን ሳረግ ብዙ ጊዜ ልጆቹ ከሀበሻ ጋር መገናኘት ይፈልጋሉ፣ ሀበሻ ጋር መጫወት ይፈልጋሉ። እኔም ያው የኢትዮጵያዊነት እንትን ስላለኝ ልጆች ኢትዮጵያዊ ሳይሆኑ እስከመቼ የሚል ነገር አለኝ እና በትንሹ ልጆቹን እያገናኘ ማጫወት ጀመርኩኝ። እርስ በርሳቸው እንዲገናኙ ማድረግ ጀመርኩኝ እና ሀበሻ ኪድስ ክለብ ብዬ እንደውም ስሙን ከልጆች ጋር ነው ክሬት ያደረግ ነው። ዋናው ዓላማው ልጆቹ ኢትዮጵያዊ መሆናቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ ማንነታቸውን እንዲያውቁ ማድረግና ማለፍ አለብኝ በሚል ሀሳብ ነው
ይላሉ። ሀበሻ ኪድስ ክለብን ያቋቋሙበትን ምክንያትና ዓላማ በአስረዱበት ቃለ ምልልስ ቨርጂኒያ ውስጥ ከሁለት ዓመት በፊት የተቋቋመው ሀበሻ ህፃናት ክበብ ሲመሰረት በ10ና 15 ህፃናት ነው ስራ የጀመረው። ስራ ምንድን ነው ስራው?
ነገሩ መጀመሪያ የጀመረው ስኩተር እና ብስክሌት ማስነዳት ነው። በግሩፕ ስብስ መገናኘት ስብስ በቃ መለቀቅ አይፈልጉም። በጣም ጥሩ ኮሚኒኬሽን ጀመር። ወላጆቹን ስነግራቸው በደስታ ይመጣሉ። እየመጡ እየበዛ መጣ። ወላጁም ልጁ
ለመጀመሪያ ጊዜ ስንት ልጆች ወይም ስንት ህፃናት ተሰባሰቡልዎት?
ወደ 40 ልጆች ነበሩ።
ቀላል አይደለም። ከመጀመሪያ ውስጥ
40 ልጆች ነበሩ። ማቃቸው ሰዎች ናቸው። በሰው ደግሞ መጥተው ምን ልሰራ አስበንም ነው እንጠይቁኛል።
ምን ያደርጋሉ ይላሉ። ወይንም ልጆቹ ተሰባስበው የሚያደርጉትን ነገር እስቲ ይንገሩኝ።
ልጆቹ ተሰባስበው የሚያደርጉት ነገር አንደኛ እርስ በርስ መተዋወቅ፣ እርስ በርሳቸው እንዲተዋወቁ እናደርጋለን። አሁን በጌም አደረግ ነው። ከስኩተርና ከባይክ ወጥተን በጌም አደረግ ነው። ልጆቹ እርስ በርስ እንዲተዋወቁ እናደርግና በየእድሜያቸው እንዲጫወቱ እናደርጋቸዋለን። የተለያየ ጌም ወላጆች ክሬት ያደርጉና ያመጣሉ። አሳይን ይደረጋሉ። ኩክ ስናክ እና ውሃ ምናምን እናመጣለን ቮሊንቲር አድርገን። ከዛ በኋላ አብረው ይበላሉ፣ አብረው ይጠጣሉ፣ ይጫወታሉ።
ለስንት ሰዓት ያህል?
ለሁለት ሰዓት።
ከቢስክሌትና ስኩተር ማሽከርከር ወደ ሌላ ህፃናቱን ወደሚያገናኝ ስራ ተገባ። ትምህርት 6 ወላጆች በበጎ ፈቃደኝነት ጀመሩት። ሌሎች መምህራንም ተቀላቀሉ። አሁንም በበጎ ፈቃድ። እስቲ ቀጥሉ አቶ መስፍን። ከቢስክሌት ጨዋታስ በኋላ
አማርኛ ትምህርት ቤት ጀመርን። ለአራት ወር ያህል የራሳችን ካሪኩለም ክሬት አድርገን በጣም የሚገርሙ እናቶች ወደዚህ ቪዥን መጡ። ከእነሱ ጋር አብረን በመተባበር የአራት ወር ትምህርት ቤት ጀመርን። በጣም ሰክሰስፉል አደረገ።
ስኬታማ ሆነ። እሺ።
ልጆቹ ስናያቸው እንዴት ነው ብለን እንደውም ኢቫሉዌት አደረግን። ወላጆቹን ጠርተን ምንድን ነው እሱ የሰራ ነው ነገር እንዴት ነው እሱ ስንላቸው፣ ከአራት ወር በኋላ በጣም በየልጆቻችን ላይ ትልቅ ተጽዕኖ አድርጋቸዋል። ልጆቻችን አኔ ኢትዮጵያ ማውራት የማይፈልጉት አማርኛን የሚንቁት አሁን ጎግል እያደረጉ የሚፈልጉት እሱ ነው። ማወቅ ስለ ካልቸራቸውና ስለ ባህላቸው ማወቅ ፈልገዋልና ረሀብ ነው የከተታችባቸው። ወላጆች ደግሞ ቮሎንቲር አድርገው አሲስት ያደርጋሉ። በእነሱ ነው የተሰራው
ሀበሻ ኪድስ ክለብ። በነገራችን ላይ አበሻ ከማለት ኢትዮጵያዊ ህጻናት ክለብ ይባልስ ችግር ነበረው? ማለቴ ሀበሻ ኢትዮጵያዊነትን ማመልከቱ ላይ አጠያያቂ ነው የሚሉ አንዳንድ ሰዎች አሉ። እና ለምንና እንዴት ተመረጠ?
አበሻ የሚለውን የመረጥ ነው መጀመሪያ ኢትዮጵያዊ ካልን ኤርትራውያን አይከትም። ኤርትራን ስለማይከት እኛ በመገነጣጠል አናምንም። ልጆቻችንም እንዲያምኑ አንፈልግም። ኢትዮጵያ ኢትዮጵያ ነች፣ አለቀ በቃ። ልጆቻችንም እንዲማሩ የምንፈልገው ይሄ ነው።
ግን ኢትዮጵያ ኢትዮጵያ ነች፣ ኤርትራም ኤርትራ ነች። አይደለም
ኤርትራ ነች። አዎ ኤርትራ ነች።
አንድ አይሆንም ማለት ነው። ለነገሩ
አንድ አይሆንም፣ ተገንጥለዋል።
አለመለየቱ መልካም ነው፣ ግን ኢትዮጵያ ስንል ኤርትራ ማብራለች ለማለት ያስቸግራል። ልለውት ነው።
ልክ ነው። ስለተገነጠለች ግን እይታችን አሁን ኤርትራውያኖችም ተዋልደናል። ኤርትራውያኑ ከኛ ጋር ጓደኞቻችን ናቸው። ልጆቹም ኤርትራውያኖች አሉ። እነሱን ከተነጠለ መለያየት ነው የሚሆነው እና ለልጆቻችን የምናስተምረው ነገር መልካም አይደለም። ስለዚህ ኢትዮጵያ ኤርትራ በሚል በቃ በዛ ብንሄድ ይሻላል በሚል አበሻ ጠቅላላውን አበሻ የሚለው ስም ያጠቃልላል።
ይህ በሳምንት አንድ ቀን ቅዳሜ ቅዳሜ በሚካሄደው ፕሮግራም እድሜያቸው ከአምስት እስከ 14 ዓመት የሆኑ ሕፃናት በበጋው ወቅት ለአራት ሰዓታት የሚሰባሰቡ ሲሆን በርስ በርስ ትውውቅና ጭውውት እንዲሁም ስለ ኢትዮጵያዊነት ከሚሰጣቸው ትምህርት በተጨማሪ የእግር ኳሱ በተጠናከረ መልኩ እንደሚካሄድ አቶ መስፍን አጫውተውኛል።
እግር ኳስ አለ። በጣም በጣም እየተደራጅና በጣም ጥሩ እየሄደ ያለ ነው።
ምን ምን ስፖርት አለ? በነሱም ከጀመርን እንደው ከእግር ኳስ ሌላ
ውጪ ሲሆን ሰመር ሲሆን ፕሌግራውንድ ይጫወታሉ ልጆቹ፣ ይሮጣሉ፣ ገመድ ይዘላሉ። እና ሳከር ደግሞ በየእድሜያቸው የራሳቸው ኮች ሁለት ኮች አሰልጣኞች ፕሮፌሽናል አሰልጣኞች አሉ፣ እነሱ ያሰለጥናሉ። ኢንዶር ደግሞ ሲሆን ባውንሲ አለ። ባውንሲ ልጆቹ የሚዘሉበት ነው። ሳከር አለ፣
እግር ኳስ
አለ። ሌላ ደግሞ ለወላጆች ወላጆችን ላይ መስራት የምንፈልገው ነገር ስላለ ወላጆችን ማያያዝ ወላጆችን ማቀራረብ መስራት የምንፈልገው ነገር ስላለ ቫሊቦል ጀምረናል። ፓረንት ቫሊቦል ወላጆቹ በጣም
የቤተሰብ ነው። ይሄ
የቤተሰብ ነው። አሁን
ከቤተሰብ እንደሚጠበቀው በትክክል ልጆቹን እዛ ቅዳሜ ቅዳሜ ማምጣት ነው ወይስ መጣው አብረው ይቆያሉ? እስቲ በቤተሰብና በህፃናቱ መካከል ያለውን።
ወላጆች ደግሞ ቮለንቲር ይሆናሉ። በየሳምንቱ
በበጎ ፈቃድ ይሰራሉ። ምን ምን
ልጆቹ እንዳይሩ በየተራ ይደርሳቸዋል። ሌሎቹ ወላጆች ግን ትተው መሄድ አይችሉም። እዛው ከኛ ጋር ሆነው
ሌሎቹ ማለት
የተወሰኑ ፓርቶች ቮለንቲር ያደርጋሉ። የራሳቸው ዩኒፎርም አለ፣ ጃኬት አለ። ቆመው ልጆቹ ወዲያው ዲሉ የእነሱ ኃላፊነት ነው። የተቀሩት ደግሞ ወላጆቹ እንዲጫወቱ ነው የምናደርገው። እርስ በርስ እንዲተዋወቁ ቫሊቦል እናጫወታለን፣ እርስ በርስ ይጫወታሉ። እንደሱ አይነት ነገር የምናደርገው።
ወጪ አይጠይቅም? አቶ መስፍን
ይጠይቃል።
ምን ማን ሸፍናል ማለት ነው? ተማሪዎች መቼም ለበጎ ነገር ኢትዮጵያዊነትን ለማስተማር ጠርታችሁ ክፍያ ጠይቁም ብዬ አስባለሁ። አላቅም እስኪ
ሰመር ላይ ምንም ክፍያ ያለ ክፍያ በተቻለ መጠን ገንዘብ ነገር ውስጥ በተቻለ መጠን ላለመግባት ነው ፕላናችን። እና እስከ ሰመር ድረስ ምንም ክፍያ ያለ ክፍያ ነበር ስናገለግል የነበረው። ክፍያ የሚጠይቅ ስናክ አለ፣ ውሃ አለ። እሱን ቮለንቲር የሆኑ ወላጆች ያመጣሉ። አሁን ግን ኢንዶር ስንገባ ቦታውን መከራየትና ለቦታው ውጪ ማውጣት አለብን። ስለዚህ ከፓረንት የመጣ ጥያቄ ነው። ልጆቻችን ተለማምደዋል። አሁን ምንድን ነው የምናደርጋቸው? እና አንድ ነገር አድርጓል። ስለዚህ ኢንዶር ተፈልቆ መደረግ አለበት የሚል ነገር ወሰንን። ኢንዶር ተከራየን። ለዛ ውጪ ደግሞ ወላጆች አዋተን ሁላችንም በየልጆቻችን ከፈልን። ያንን ነገር ከበር እያደረገ
ቀላል አይደለም። ከራስ ልጅ አልፎ የሌሎች ወገኖች ልጆችን በኢትዮጵያዊነት ማነጽ፣ ባህልና ወግ ማስተማር፣ አለፈ ሲል ደግሞ እንደ ልጅነታቸው የተለያዩ ስፖርት ነክ ውድድሮችን ማሳተፍ ምሳሌነቱ ቀላል አይደለም። በተለይ በመንግስት እየተደጎሙ ላሉና የኢትዮጵያውያን ማህበረሰብ ማዕከሎች ነን ለሚሉ ተቋማት ጆሮ ያለው ይስማ። ወደ ሀበሻ ኪድስ ክለብ እንመለስ። የመስራቹ የአቶ መስፍን ጥቅም እዚህ ላይ ምንድን ነው?
የአቶ መስፍን ጥቅም ምንም ነገር የለም። ልጆቹን አንድ ሆነው በውስጥ ያለው እዚህ ትውልድ ላይ መስራት የምፈልገው ነገር የሁላችንም ነገር እርስ በርስ ይቅርታ የሚባባል የሚቻቻል የሚዋደድ ህብረት የሚያደርግ ትውልድ ማፍራት ነው። በጦርነት በጥላቻ በመጠፋፋት የማያምን ትውልድ ማየት የእኔ ውጤት ነው። በቃ አትሊስት አንድ ነገር አደረኩ የምለው እሱ ነው። እና በልጆች ላይ አንዳንድ ለውጥ እያየን ነው። አሁን የሚገርም ለውጥ ነው። ለምሳሌ ያህል አሁን ሳከር በጨዋታቸው ወላጆች ሲናገሩ ቤት ውስጥ በጌም በስልክ በሙቪ በተለያየ ነገር ልጆቻችን አእምሯቸው ተይዘው ግራ ገብቶ ነበር ያሉ ነበር። ተዉ ማለት አንችልም፣ ልጆች ወላጆች ስራ ናቸው የሚሆኑት አንዳንዴ። ስለዚህ ከዚህ ነገር እየወጡ ወደ ስፖርት እየገቡ ነው። ይሄ ትልቅ እንትናችን ነው እና ልጆቹን ማዳን ነው ትልቅና እዚህ ላይ እየሰራን ልጆቹ ደስተኛ ሆነው። ሌላው ደግሞ አበሻ ኪድስ ክለብ በጣም ስለሚወዱት ልጆቹ ቤት ውስጥ አልሰማ ሲሏቸው ሆምወርክ አልሰራ ሲሉ ጉርምስና ሲመጣ አበሻ ኪድስ ክለብ አትሄድም ሲሏቸው በጣም እየሰሙ ነው። ዲሲፕሊን እንዲያደርጓቸዋል።
ወደምት ልጆቹም ማለት ነው።
ወለጅ ልጆቹ በጣም ክሬዚ ናቸው። በቃ እስከሚመጣ ድረስ ቅዳሜ ብቻን ወይት። ስለዚህ ወላጅ ፓረንትን ፓሪሽ ለማድረግ ሲፈልግ አትሄዱም እዚህ ክለብ ቅዳሜ።
ታሪክን ባለ ታሪክ ኢትዮጵያውያንን ማስተዋወቅና ማስተማር የኢትዮጵያን ስም ያስጠሩ ባለውለታዎችን ለልጆቹ ማሳወቅ ብዙ ነው ፕሮግራማቸው። በመጪው እሁድ በተለይ የግር ኳሱ የተጀመረበትን አንደኛ አመት ለማስተዋወስ ነባር የቀድሞ ተጫዋቾች ይገኛሉ። ለህፃናት ሽልማትም ይሰጡልናል ልምዳቸውንም ያካፍሉልናል ብለዋል አቶ መስፍን። በዛሬ አመሰግናለሁ። ባሉ ላይ የሚቀርብ ሌላ ነገር ከሌለ በዚህ ሁና ተቃል እግዚአብሔር ይስጥልኝ አቶ መስፍን።
ባላችን ላይ የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩት እንደንግዳ ጋብዘናል ሽልማቱን እንዲሰጡልን ይመጣሉ። እነ ሙሉጌታ ወልደየስ፣ እነ ሰለሞን ሉቼ፣ እነ ካሳ እነሱን ጋብዘናል። የጋበዝንበት ምክንያት ብዙዎቻችን እኛም ማናቃቸው ግን እኛ ስናከብራቸው ነው ልጆቻችን የሚያከብሯቸው። እኛ እውቅና ስንሰጣቸው ነው ልጆቻችን የሚያውቋቸው እና ልጆቻችን እንዲያውቋቸው እንፈልጋለን። በኢትዮጵያ ውስጥ የሰሩ ትልቅ ታሪክ ያላቸው ጥሩ ነገር ያላቸው ሰዎች
ኢትዮጵያን ያስጠሩ በጣም በስፖርቱ
እና እንደሱ እናደርጋለን ብለን ማለት
አሁን የጠሯቸው ሰዎች ትልልቅ ስፖርተኞች ናቸው እና ጥሩ ነው በጣም። እግዚአብሔር ይስጥልኝ አቶ መስፍን።
እሺ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ።
ቀጣዩ ቅንብርም አሜሪካውያንን አካቶ ግን ከኢትዮጵያውያን ጋር ያቆየናል እና ኢትዮ አሜሪካን የንግድ ምክር ቤት ይላል ርዕሱ።
በሜሪላንድ መንግስት የተመዘገበ ኢትዮ አሜሪካን የንግድ ምክር ቤት የፊታችን እሁድ በጠራው ጉባኤ ስራውን በይፋ እንደሚጀምር አስታውቋል። ጥንሰሱ ከተጣለ 10 ወራት ያስቆጠረው ይህ የንግድ ምክር ቤት የተቋቋመው ዋሽንግተን ዲሲ አካባቢ ባሉ 15 የተለያዩ ንግዶች ባለቤቶች ነው። መሪዎቹ ከምክር ቤቱ ማስመረቂያና ስራ ማስጀመሪያ ዕለት በኋላ በአዲስና ዘላቂ የአመራር አካልና መሪዎች እስኪተኩ ድረስ የማቋቋሚያውን ዝግጅትና የማስተባበሩን ስራ ያካሄደ ያለው በጊዜያዊ ቦርድ መሆኑን አስተባባሪዎቹ ነግረውኛል። ሁለቱን አወያይቻለሁ።
ሰላማዊ ተፈራ ባላለው በሲልቨር ስፕሪንግ አካባቢ የሬስቶራንት ባለቤት ነኝ። ስሙ ሸገር ስፕሪንግ ካፌ ይባላል። እንዲሁም ደግሞ በዚሁ በኢትዮ አሜሪካን ቻምበር ኦፍ ኮሜርስ ውስጥ የጊዜያዊ ቦርድ አባል ሆኜ ሂሳብ ያዥነት እያገለገልኩኝ ነው።
አመሰግናለሁ ወይዘሮ ሰላማዊት። አቶ አወቀ።
እሺ፣ አመሰግናለሁ ሰለሞን እድሉን ስለሰጣችሁን። ቪኦኤ በአጠቃላይ እናመሰግናለን። ስሜ አወቀ ስምወርቅ እባላለሁ። የምኖረው እዚሁ ሜሪላንድ ሲልቨር ስፕሪንግ ከተማ ውስጥ ነው። IBM ለተባለ ኮርፖሬሽን የኢንፎርሜሽን ቴክኖሎጂ ባለሙያ ሆኜ እሰራለሁ። ሁለት የተለያዩ ቢዝነሶች አሉኝ። አንደኛው ኮምፓስ ማይክሮ ሲስተምስ የሚባል የኮምፒውተር ስልጠና የሚሰጥ ትምህርት ቤት አለኝ እዚሁ ሜሪላንድ ውስጥ። ሌላ ደግሞ ጃንጥላ ኮርፖሬሽን የሚባል እንደዚሁ ተመሳሳይ ሌላ ትምህርታዊ ዝግጅቶች የሚያዘጋጅ ቢዝነስ አለኝ። ከጓደኞቼ ጋር ሁነን የምንሰራው የንግድ ምክር ቤቱ ጊዜያዊ ቦርድ ፕሬዚዳንትና መስራች አባል ሁኜ ነው በአሁኑ ሰዓት እያገለገልኩ የሚገኘው።
የንግድ ምክር ቤቱን ለማቋቋም ከፈለጉባቸው ሁለት ዓላማዎች አንዱ በአካባቢው ኢትዮጵያውያንና ኢትዮ አሜሪካውያን ነጋዴዎች ያሉባቸውን የጋራ ችግሮች መፍታት መሆኑን ይናገራሉ። አቶ አወቀ ያብራራሉ።
እንደ ንግድ ማህበረሰብ ሁላችንም የምንጋራቸው የሚያጋጥሙን የተለያዩ ተግዳሮቶች አሉብን ከጊዜ ወደ ጊዜ። እነዚህን ተግዳሮቶች በአንድ ላይ በመሰባሰብ አንዱ ከአንዱ ልምድ በመቅሰም አንዱ ከአንዱ በመማር እንድንፈታቸው፣ ችግሮቻችንን በመፍታት ደግሞ ለበለጠ ስራ እንድንነሳሳ በጋራ እንድንቆም ለማድረግ ነው። ሁለተኛው ዓላማችን ችግሮችን ባይኖሩም እንኳን ሁሉም የንግድ ድርጅቶች የበለጠ ውጤታማና ትርፋማ ሆነው የሚያድጉበትን የሚስፋፉበትን መንገድ ለመቀየስ ጭምር ነው። ምክንያቱም እንደምንመለከተው እዚህ የአሜሪካን ሀገር የተከፈተ አንድ ድርጅት ከ2-3 ዓመት በኋላ ብንመለከተው 40-50 ቅርንጫፎችን ፈጥሮ የበለጠ ሰፊ ሆኖ እንመለከተዋለን። ይህንን ነገር ግን በኢትዮጵያውያን ቢዝነሶች ላይ ስንመጣ አናየውም። ምናልባት እንደውም በመጀመሪያ አካባቢ ጥሩ ትርፋማ የነበረ አንድ የንግድ ድርጅት በቆይታው የበለጠ እየቀዘቀዘ እና በመጨረሻም እየተቸገረ አንዳንዶቹም ሲዘጉ የምንመለከትበት ሁኔታ ነው ያለው። ከዚህ አንጻር በዲሲ፣ በሜሪላንድ፣ በቨርጂኒያ አካባቢ እንኳን ብንቆጥር 500 ያላነሱ የኢትዮጵያውያን እና በኢትዮ አሜሪካውያን የተመሰረቱ የንግድ ድርጅቶች ይገኛሉ። ግን የብዛታችንን ያክል ውጤታማ ሆነን ስንበዛ አንታይም። ስታርባክስ የተባለ አንድ ካምፓኒ አለ ለምሳሌ። የቡና መሸጫ ድርጅት ነው። ቡና ሻይ ነው የሚሸጠው። በአሁኑ ሰዓት ወደ 28,000 ቅርንጫፎች አሉት በዓለም ዙሪያ። የእኛ ቢዝነሶች ግን በእንደዚህ አይነት አቅጣጫ ስንጓዝና ስንስፋፋ አንታይም። አይታየም እንደውም ያነስ የበለጠ እየተዳከመን ስለምንነት የንግድ ምክር ቤቱ እገዛ ለማድረግ ይሄንን ነገር ችግሮችን አስወግዶ የበለጠ እንድንስፋፋ እንድናደግ እንድንበለጽግ ለቤተሰቦቻችን ለሀገራችን የምንጠቅም ቢዝነስ ኢንስቲትዩሽንስ እንድንሆን ነው የሚጥረው።
በዚህ ላይ የምጨምረው ነገር በንግዱ ማህበረሰብ አሁን ነጋዴውን ይሄንን ሳብበሩት ኮሚሽን ስንነጋገር በሰዎች ላይ ጥያቄ ሊፈጥር የሚችል ነገር ይኖራል። አሁን ለምሳሌ ምንድነው በዚህ ቻምበር ኦፍ ኮሜርስ ማገኘው ቤኔፊት ብሎ የሚጠይቅ ትልቁ ነገር አንድነታችን ነው። ቀጥሎ ደግሞ ጥንካሬያችን በገቨርንመንት በኩል ያለው ነገር ተሰሚነት የመኖር ኃይል ይኖራል። ቀጥሎ ደግሞ ባለንበት አካባቢ ምን ከፍላቸው የቤት ኪራዮች ብዙ ወጪዎች አሉና እነሱን ነገሮች ሁሉ እንዴት የራሳችን ፎቅ ቢኖረን ራሳችን ተባብረን የራሳችን ባንክ ቢኖረን የራሳችን የንግድ ማዕከል ቢኖረን እኛ ተጠቃሚዎች ነው የምንሆነው። እና ይሄንን ብዙ የንግድ አባላት የዚህ ቻምበር ኦፍ ኮሜርስ መስረት ትልቅ ጥቅም እንዳለው እንዲረዳው ብዙ ጊዜ ሰው የሚጠይቀው ትልቅ ነገር አለ እና ምንድነው እዚህ አባል በመሆኔ ምን ማገኘው ነገር አለ ቢለውን ነገር ትምህርት እየወሰደ ብዙ ነገሮችን ጥቅም የሚጠቀምበትን ከመንግስት ጋር ያለውን ነገር ኮኔክሽኑም በኢትዮጵያም በኩል ያለውን ለማስመጣት አስመጭና ላኪም ሆኖም ለመስራት ኢምፖርት ያሉትን ነገሮች በዚህ በንግድ ምክር ቤቱ ብዙ አይነት ኢንፎርሜሽን የምናቀብልበት መንገድ ስለሆነ የቻምበር ኦፍ ኮሜርስ ተጠቃሚነቱን ሞር እንዲያውቀው ነው።
ኢትዮ አሜሪካን ንግድ ምክር ቤት ተቃሚ ሆናለሁ ከመልባቸው መንገዶች አንዳንዶቹ ነባር ነጋዴዎችን ብቻ የሚመለከቱ አይደሉም። ንግድ ለመጀመር ያስባሉ ወይዘሮ ሰላማዊት ተፈራ ሐሳባቸውን ያጋሩናል።
አዳዲስ ለሚከፍቱ ቢዝነሶች እንዴት ኢንፎርሜሽን መስጠት እንደምንችል በምን በኩል ስራውን ለመጀመር ቢፈልጉ ከየት ተነስተው ወዴት እንደሚሄዱ ፈቃዶች እንዴት እንደሚያገኙ እና እንደዚህ አይነት ወርክሾፖችን በማዘጋጀት እነሱን ለማሰልጠን አንደኛው አላማ እንደሰን ነገር ስለሆነ
ለማማከርም ማለት ነው።
ለማማከር አው በማማከር ደረጃ ለግና ደግሞ የሂሳብ ስራዎችን ከአካውንታንቶች ጋር ኔትወርክ በመጥጠር ቢዝነስ ታክሳቸውን የተለያዩ ታክሶችን ሰርቪስ ለመስጠት ብዙ ማያውቁ ቢዝነስ ውስጥ ቢኖሩ ብዙ ማያውቁት ብዙ ነገሮች አሉና በዛ ህይወት ውስጥ ያላለፉትን ሰዎች እንዴት አድርገን ረስተን ወቀናውን ለመስጠት ነውና ትምህርት እንደ ኤዱኬሽን ነገር ለመፍጠር ነው በቻምበሩ ስር ማለት ነውና አዳዲስ ቢዝነሶችን ወደ ቢዝነስ ዓለም ውስጥ እንዲመጡ ያሉትን ቢዝነሶች ደግሞ ወደም ተንሰራፍተው የደከሙትን እንዴት አድርገን አጠናክረን አንድ ችግር ቢፈጠር እንዴት አድርገን በህብረት ሆነን እንሰራለን ድርብ ያብራ አንበሳ ያስር እንደሚባለው ያው እኛም በአንድ ሆነን ዶክተር አብይ ተደመሩ ባለው መሰረት እኛም ቢዝነሶች ተደምረን አንድ ሆነን ከአሜሪካን ፈን አግራችንን ለመጠም የምንሄድበት መንገድ ነው የምንሰጠው።
የንግድ ምክር ቤቱ መስራቾች ባለፉት 10 ወራት ውስጥ የመስራታ ሂደቱን የማጠናከር ምርምሮችን የማካሄድ የመተዳደሪያ ደንቡን የመቅረጽ ማህበሩን በህጋዊነት የማስመዝገብ ስራዎችን እያከናወኑ መቆየታቸውን መሪዎቹ ተናግረዋል።
በአሁኑ ሰዓት ያለነው የማህበሩ አባላት 15ታችንም የተለያዩ ቢዝነሶች ያሉን የንግድ ተቋማትን የምናገለግል ሆነን ነገር ግን በጊዜያዊ ቦርድ አባልነት የምንተዳደር ነን። ዋናው የማህበሩ ቋሚ ኮሚቴ ወይም ቋሚ ቦርድ ጠቅላላ ጉባኤ በማድረግ የሚመረጥና በአባላት በሙሉ ተሳትፎ የሚደረግ ይሆናል ማለት ነው። እኛን ተክቶ ከዛ በኋላ ያወጣናቸውን እቅዶች ተመልክቶ በሚስማማባቸው መንገድ ነገሮችን ወደ ስራ የሚተገብረው ቋሚ ኮሚቴ ይመጣል ማለት ነው። የፊታችን እሁድ በዚህ ሀገር አቆጣጠር ፌብሩዋሪ 17 3 PM ላይ ጠቅላላ ስብሰባ ይኖረናል።
10 ከቀኑ 9 ሰዓት ላይ ማለት ነው።
አመሰግናለሁ። አዎ የዛን ቀን በሚደረግ ትልቅ ስብሰባ ላይ አላማውን እንዴት እንደተመሰረተ ለማን እንደተመሰረተና መተዳደሪያ ደንባችንን ካስተዋወቅን በኋላ በሚኖር ወደፊት ሌላ በሚኖር ስብሰባ ላይ ተሰባስበን ቋሚ የቦርድ አባላትን እንመርጣለን። በዛ መንገድ ነው ስራውን ለማስኬድ የምናስበው።
15 ንግዶች ናችሁ ማለት ነው አሁን በይፋ የመሰረታችሁት እና የመራችሁትም ያላችሁት?
እየመራን ያለ ነው እኛ ነን። በርግጥ አንድ ሁለት ሌሎች ስብሰባዎች አድርገን ነበር እስከ 50 የሚደርሱ የሌሎች ንግድ ተቋማት ባለቤቶች ገኙበት ስብሰባ አድርገን ነው እኛ 15ታችን ነው የተመረጥነው በዛ ስብሰባ መሰረት። አሁን ግን የበለጠ ሰፊ አድርገነው በዚህ በእኛ ባለንበት አካባቢም ብቻ ሳይሆን የተመሰረተው ሜሪላንድ ይሁን እንጂ በመላው ዩናይትድ ስቴትስ ባሉ ስቴቶች ሁሉ የሚገኙ በኢትዮጵያውያንና ኢትዮ አሜሪካውያን የተመሰረቱ የንግድ ማዕከላት ሁሉ አባላት እንዲሆኑ ነው የምንፈልገው።
የንግድ ማዕከላት ሲሉ ንግዶችና አገልግሎቶች ማለት ሆኖ
ትክክል ነው። አመሰግናለሁ ለማስተካከያው። ምክንያቱም ኢትዮ አሜሪካን ቻምበር ኦፍ ኮሜርስ ሲባል ኮሜርስ የሚለው የእንግሊዝኛው ቃል በትክክል ንግድ ተብሎ ላይተረጎም ይችላል። አገልግሎቶችንም ይጨምራል፣ ሚዲያዎችን ይጨምራል፣ የህክምና ተቋማትን ይጨምራል፣ ሪል ስቴቶችን ይጨምራል፣ ኢንሹራንስ ታክስ፣ ጸጉር ቤቶችን፣ ታክሲ የሚሰሩ ባለሙያዎች፣ ሁሉንም ሰዎች በንግድ ሙያ ላይ ወይም በአገልግሎት ሰጭነት ላይ የተሰማሩትን ሁሉ የሚያጠቃልል ነው እንጂ በመሸጥና በመለወጥ ላይ ያሉ ተቋማትን ብቻ የሚመለከት አይደለም።
ክቡራትና ክቡራን አድማጮች፣ የዚህ ዘገባ ሁለተኛ ክፍል በነገው ምሽት ይቀጥላል። ዛሬ የካቲት 6 ፌብሩዋሪ 13 የዓለም ሬዲዮ ቀን ነው። ነገ ዝርዝር ያለ ዘገባ ይዘን እንመለሳለን። ለዛሬ ዝግጅታችን በዚህ ተጠናቀቀ። የኛ ቀን ነው።
እንኳን አደረሳችሁ። ለናደሩ አድማጮቻችን የተገኛ ፕሮግራም ይቀጥላል።